ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ድምፅ አለ፣ አዋኪ ነገሮች አሉ። እናንተ በእርግጠኝነት ማወቅ የሚገባችሁ ይህ እድሳት ተጠናቆ ውብ የሆነ ቤት፣ ውብ የሆነች ኢትዮጵያን ለእናንተ እንደምናስረክብ በእርግጠኝነት ነግራችኋለሁ።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። ዛሬ ከኢትዮጵያ የተለያዩ ክልሎች የተውጣጡ ታዳጊዎች ጋር ተገናኝተው በተወያዩበት ወቅት ከተናገሩት የተወሰደ ነው።
የሚታደስ ቤት ዶክተር አብይ እንዳሉት በጣም ብዙ ቆሻሻ አለው። አሁንም ኢትዮጵያ ላይ ያለው ግርግሩም የረብሻውም ስሜት ሁሉም ነገር ቀሪ እንደሆነ ነው። ምክንያቱም የሚታደስ ቤት አቧራ እንዳለው ሁላ ህዝቡም ታፍኖ የኖረ ስለሆነ ሲለቀቅ የሚፈጠረው ነገር ከባድ ይሆናል።
ጠቅላይ ሚኒስትሩ ካነጋገሯቸው ታዳጊዎች ያንዷን ድምፅ ነው የሰማችሁት። ሙሉ ዘገባው በዕለቱ አቢይ ርዕስ ይቀርባል።
አርብ ህዳር 28 2011 ዓ.ም ነው። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሽታችኋል? ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችንም ይዘናል። የምሽቱ አስተናጋጆቻችሁ እኔ ሰለሞን ክፍሌና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እስከ 4 ሰዓት እንዘልቃለን። አሁን የሰዓቱን የዓለም ዜና እናሰማለን። መልካም ምሽት።
ኢትዮጵያን ወደ ኋላ የሚመልስ ኃይል የለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። እያጋጠሙ ያሉ ፈተናዎችንም በቤት እድሳት ጊዜ ከሚታዩ ሁኔታዎች ጋር አነጻጽረዋል። እየታየ ያለው ጩኸትና አቧራ ኢትዮጵያ ወደ መታደስ ጉዞ እየሄደች መሆኗን የሚያሳይ ነው ሲሉ ነው የገለጹት። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከኢትዮጵያ የተለያዩ ክልሎች የተውጣጡ ታዳጊዎች ጋር ተገናኝተዋል። ሙሉ ዘገባውን እንዳልነው በዕለቱ አብይ ርዕስ ይዘናል። ከዜናው ለጥቆ ይቀርባል።
ሰማያዊ ፓርቲ በኢትዮጵያ የተጀመረው የለውጥ ሂደት በዞንና በወረዳ ደረጃ አልወረደም ብሏል። ሰላምን በማናጋት የመንግስትና የገዢው ፓርቲ ባለስልጣናት የነበሩና ዛሬም በስልጣን ላይ የሚገኙ ሰዎች ዋናዎቹ ተዋናዮች ናቸው ሲልም ፓርቲው ከሷል። መንግስት ሕግ የማስከበር ስራውን እንዲያጠናክርና ሕዝቡም እንዲተባበርም ሰማያዊ ፓርቲ ጥሪ አቅርበዋል። የዚህንም ዝርዝር መጽሔት በኋላ ያክልበታል።
በኦሮሚያ ክልል ምስራቅ ወለጋ ሀሮሊም ወረዳ በቤንሻንጉል ጉሙዝ አዋሳኝ ከታጠቁና ከቤንሻንጉል ጉሙዝ የጸጥታ አባላት መካከል 6 ሰዎች መገደላቸው ተነገረ። የሞቱት ሰዎች በቤንሻንጉል ጉሙዝ ያሶ ወረዳ ይኖሩ የነበሩና በአካባቢው ያለው ሰላምና መረጋጋት አስተማማኝ ባለመሆኑ ተሻግረው ወደ ምስራቅ ወለጋ ሀሮሊም ወረዳ ሲሸሹ የነበሩ መሆናቸውን ስሙ እንዳይጠቀስ የጠየቀ የአይን እማኝ ተናግሯል። በሶስተኛው ወር 25ኛው ቀን ላይ ወንጀል ነው የተፈጸመብን። 5 ሰዎችን ነው ያረዱት። ሰኝ የሚባል ሰለሞን ትውልዱ አምቦ የሆነ፣ አያንቶ የምትባል ሴት ልጅ ትውልዷ ጊዳ፣ ደበላ ውልደቱ ከአርጆ የሆነና ሌሎችንም ነው ያረዱት ነው ያለው። የአሜሪካ ድምፅ ራዲዮ ያነጋገረው የአይን እማኝ ግድያውን ፈጸሙ ያላቸው ሰዎች የቤንሻንጉል ጉሙዝ የጸጥታ አካላት መሆናቸውንና በስለትና በጠመንጃ መግደላቸውንም እሱ ግን ተደብቆ ማምለጡን ይጠቅሳል። ስለ ግድያው ለምስራቅ ወለጋ ሀሮሊሙ ወረዳ መረጃ መስጠቱንም ጨምሮ ተናግሯል። የሀሮሊሙ ወረዳ የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ ለሜሳ ገለታ ግድያው በወረዳ አስተዳደራቸው ውስጥ መፈጸሙን አረጋግጠዋል።
ከ6 ዓመታት በፊት ኤርትራ ከሱዳን ጋር የምትዋሰንበትን ድንበር ለማቋረጥ ከሞከረች በኋላ የተሰወረችው የሲያም አሊ አብዱ ቤተሰብ የት እንዳለች እየጠየቀ ነው። ሲያም የተወለደችው ሎስ አንጀለስ ካሊፎርኒያ ሲሆን ገና በወጣትነት እድሜዋ ነበር ወደ አስመራ የተዛወረችው። ወላጅ አባቷ አሊ አብዱ አህመድ በመንግስት ውስጥ የፕሬዚዳንት ኢሳያስ አፈወርቂ ምስጢረኛና ከፍተኛ ባለስልጣን የነበሩ ናቸው። እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ.ም ያኔ ያኔ ሲያም የ15 ዓመት ወጣት ሳለች አባቷ የኤርትራ ማስተዋቂያ ሚኒስትር ነበሩ። ድንገትና እስካሁን ምክንያቱ ባልተገለጸ ሁኔታ ታዲያ አሊ አብዱ ከፕሬዝዳንቱ አስተዳደር ራሳቸውን በማግለል ከኤርትራ ወጡና ወደ አውስትራሊያ ተሰደው የፖለቲካ ጥገኝነት ጠየቁ። ከቤተሰቦቻቸውም ተለያዩ። ያ ከሆነ ከሳምንታት በኋላ ነበር ሲያም ወደ ሱዳን ለመኮብለል ስትሞክር የተያዘችው። ከዚያን ጊዜም አንስቶ ቤተሰቧ ስለ እርሷ ሰምቶ አያውቅም አይቷትም አያውቅም ነው የተባለው። የሰብአዊ መብት ተከራካሪ ቡድኖች ቤተሰቧ እምነት ሲያም እስካሁን በእስር ቤት እየተሰቃየች እንደምትኖር ገልጠዋል። የኤርትራ መንግስት ሲያም አሜሪካዊ ዜግነት ያላት ስለመሆኑ ይሁን በሕይወት ስለመኖሯ ማመን አይፈልግም። ቤተሰቦቿ ልጃቸው ልትፈታ የምትችለው በውጭ ተጽዕኖ እንደሚሆን ተስፋ ያደርጋሉ። በተለይ የአሜሪካ ዜጋ በመሆኗ ዩናይትድ ስቴትስ ከፍተኛ ሚና ልትጫወት ትችላለች ነው የሚሉት።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስ በምስራቅ አፍሪካ ውስጥ ባሉ ለውጦች እየተበረታታች መሆኗንና በጠቅላላው ከአፍሪካ ሀገሮች ጋርም የምትሰራበትን አህጉር አቀፍ ፖሊሲ በቅርቡ ይፋ እንደምታደርግ በውጭ ጉዳይ መስሪያ ቤቷ የአፍሪካ ቢሮ ረዳት ሚኒስትሯ ቲቦር ናዥ አስታወቁ። አምባሳደር ናዥ በአራት የምስራቅ አፍሪካ ሀገሮች ያደረጉትን ጉብኝት አጠናቀው ወደ ሀገራቸው ለመመለስ ሲዘጋጁ ትላንት ከናይሮቢ በስልክ ባደረጉት ጋዜጣዊ መግለጫ ነው የጉብኝታቸውን ማጠቃለያ የሰጡት። ሰሎሞን አባተ ተጨማሪ ይዟል።
አምባሳደር ናዥ ወደ አፍሪካ ያደረጉት ሁለተኛ ጉዟቸው ነው። ዩናይትድ ስቴትስ ለዚህ የአህጉሪቱን ጉዳዮችና ግንኙነቶቻቸውን ለምትከታተልበት ቢሮዋ ኃላፊነት ከሾመቻቸው ጊዜ አንስቶ ኢትዮጵያ በውጭም እንዲሁም አንዳንድ ባሏቸው የሀገር ውስጥ ጉዳዮች ስለከፈተችው ጠቅላይ ሚኒስትር አብይ እያራመዱት ስላሉት መንገድ ምስጋና ይግባው ሲሉ ነው አምባሳደሩ የመክፈቻ መግለጫቸውን የጀመሩት። የአዘቦት ወዳጆቻችን ሲሉ የጠሯቸውን ኬንያንና ጅቡቲንም ጎብኝተው ስለ ጥብቅ የውጭ ግንኙነቶቻቸው መምከራቸውን አመልክተዋል። በተለይ ግን የኤርትራ ጉብኝታቸውን ለየት አድርገው አንስተው ያሳደረባቸውን ስሜት ገልጸዋል። አምባሳደር ናዥ
I have been just so encouraged by what I have seen.
በተመለከትኳቸው አዎንታዊ ለውጦች በእጅጉ ተበረታትቻለሁ። በተለይ ይህንን ስራዬን ከጀመርኩ አንስቶ ከኤርትራ መሪዎች ጋር ለመጀመሪያ ጊዜ በቀጥታ ተገናኝቼ ወደፊት ስለምናደርጋቸው እጅግ የተሻሉ ግንኙነቶች ተመካክረናል።
አምባሳደር ቲቦር ናዥ በተለይ ኤርትራ በብርቱ ትወቀስበታለች የሚባለውን የሰብአዊ መብቶች አያያዟን ከመሪዎቿ ጋር አንስተው እንደሆነ ተጠይቀው ስፋት ባላቸው የሁለቱ ሀገሮች ግንኙነቶች ላይ መነጋገራቸውን ጠቁመዋል።
ወደ ዝርዝር ጉዳዮች አልገባም። ይሁን እንጂ የሰብአዊ መብቶች ጉዳዮች ከኤርትራ ጋር ባሉን ግንኙነቶች ስፋት ያለው ቦታ እንዳላቸው ላረጋግጥላችሁ እፈልጋለሁ።
ከኤርትራ ጋር ያለን ግንኙነት ከኢትዮጵያ ጋር ያለንን ያህል ልባዊ እንዲሆን የማድረግ ፍላጎት አለን ብለዋል አምባሳደሩ። ሶማሊያ ውስጥ ያለውን ሁኔታ አስመልክቶም ዩናይትድ ስቴትስ ከአካባቢው አጋሮቿ ጋር በመሆን ሰላምን ለማስፈን እንደምትጥር፣ ሁኔታዎቹን ዕለት በዕለት እንደምትከታተል፣ ከኢትዮጵያ ከአሚሶምና ከሶማሊያ ኃይሎች ጋር በመተጋገዝ እንደምትሰራ አረጋግጠዋል። ኬንያውያን እየከፈሉ ናቸው ያሉትን መስዋዕትነትም አድንቀዋል። የአፍሪካን የእድገትና የዕድሎች ሕግ አገዋን ጥናት አስመልክቶ የክለሳ ውጤት የሚቀርብበትን ትክክለኛ ዕለት መናገር እንደማይችሉ ጠቁመው በቅርብ ቀን ግን የዩናይትድ ስቴትስ የአፍሪካ ፖሊሲ ይፋ እንደሚደረግ አስታውቀዋል። የዩናይትድ ስቴትስ የውጭ መዋዕለ ንዋይ ከ30 ቢሊዮን ወደ 60 ቢሊዮን ዶላር በእጥፍ የሚያድግበት ሁኔታ እየተመቻቸ መሆኑን፣ ከዚህም የበለጠው በማደግ ላይ ላሉ የምስራቅ አፍሪካ ሀገሮች የሚውል መሆኑን ጠቁመዋል። ከአምባሳደር ቲቦር ናዥ ጋር የተደረገውን ቃለ ምልልስ ያዘጋጀው የውጭ ጉዳይ መስሪያ ቤቱ የአፍሪካ ሚዲያ መናኸሪያ ነው።
ፕሬዚዳንት ዶናልድ ትራምፕ በዩናይት ስቴትስ ውጭ ጉዳይ ሚኒስትር ቃል አቀባይዋን ሄዘር ኖሬትን በተባበሩት መንግስታት አዲሷ የአሜሪካ አምባሳደር እንዲሆኑ በእጩነት አቀርባለሁ አሉ። ያዝነው የአውሮፓውያኑ ዓመት ሲገባደድ ስራቸውን እንደሚያስረክቡ ባለፈው ጥቅምት ወር ያሳወቁትን የወቅቷን አምባሳደር ኒኪ ሄልን ይሆናል የሚተኩት። ፕሬዚዳንት ዶናልድ ትራምፕ ዛሬ ጠዋት በዋይት ሀውስ ቤተ መንግስት ለጋዜጠኞች ሲናገሩ ሄዘር ኖሬት ከፍተኛ ችሎታ ያላቸው፣ ፈጣን ምላሽ መስጠት የሚችሉ ብልህ ሰው ናቸው ብለዋል። ሁሉም ወገን ከብሬታ የሚሰጣቸው ይመስለኛልም ብለዋል። የቀድሞዋ ጋዜጠኛ ኖሬት ሹመቱን ከተቀበሉ ለማጽደቅ በሴኔቱ ፊት ሲቀርቡ ስለ ዲፕሎማሲና ፖሊሲ ጉዳዮች እውቀት ያላቸው ስለመሆኑ ከበድ ያሉ ጥያቄዎች ይጠብቋቸዋል።
በመጨረሻም የጀርመኗ ቻንስለር አንጌላ መርክል የክርስቲያን ዲሞክራሲያዊ ኅብረት ፓርቲያቸውን ለ18 ዓመታት ከመሩ በኋላ ዛሬ ተነስተዋል። መርክል ሲዲዩ ሃምቡርግ ባካሄደው ጉባኤ ላይ ባደረጉት የስንብት ንግግር የሥራ ባልደረቦቻቸውንና ርዳቶቻቸውን አመስግነዋል። ፓርቲያቸው በአንድ ግለሰብ የተመራ ሳይሆን አባላቱ ሁሉ በአንድነት ባበረከቱት አስተዋጽኦ ሲንቀሳቀስ እንደቆየ አስረድተዋል። አንጌላ መርክል 30 ደቂቃ በፈጀው በዚህ የስንብት ንግግራቸው ወቅት ጉባኤተኛው በተደጋጋሚ ከመቀመጫው በመነሳት ሞቅ ያለና ረዘም ያለ ጭብጨባ አድርጎላቸዋል። አንዳንድ የምክር ቤት ተወካዮች እንደውም አለቃችንን እናመሰግናለን የሚሉ የጽሑፍ መፈክሮችን አስነብበዋል። የ64 ዓመት ዕድሜ ያላቸው ቻንስለር መርክል ሥልጣን የሚለቁት ባላቸው ሊበራል የፍልሰተኞች ፖሊሲ ምክንያት የነበራቸው የሕዝብ ድጋፍ እየቀነሰ በመምጣቱ ነው ተብሏል። ለሰዓቱ ያለን ዜና በዚሁ ይጠቃልላል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ።
አዎ፣ በጣም አስገርሞኛል። እኔ የሰብአዊ መብት ተከራካሪ ነኝ። ማስረጃ ካልሆነ በስተቀር ፈጥሬ እንኳን አላውቅም። ምናልባት ዲፕሎማቶች ያንን ሊጠቀሙ ይችሉ ይሆናል።
በተለይ ከለንደን የመጡትን ጥያቄዎች በተመለከተ አሁን አቶ ስዩም ያቀረበው የፈጠራ ወሬ ነው፣ ይቅርታ ይደረግልኝና ምናልባት ለቃላቱ
አቶ ስዩም ሀብተ ማርያም የቀደሙት በአውሮፓ የኢትዮጵያውያንና የትውልድ ኢትዮጵያውያን ህብረት የተባለውን ቡድን ወክለው ይከራከራሉ። እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ ምህረት አቡ ሙልጌታ በፍራንክፈርት የኢትዮጵያ ቆንስላ ጽህፈት ቤት ኃላፊ ናቸው። ሁለቱም የምሽቱ ሰጥ አገባ ተከራካሪዎች ናቸው። በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ።
ኢትዮጵያን ወደ ኋላ የሚመልስ ኃይል የለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። እያጋጠሙ ያሉ ፈተናዎችንም በቤት እድሳት ጊዜ ከሚታዩ ሁኔታዎች ጋር አነጻጽረዋል። ጠቅላይ ሚኒስትሩ እየታየ ያለው ጩኸትና አቧራ ኢትዮጵያ ወደ መታደስ ጉዞ እየሄደች መሆኗን የሚያሳይ ነው ሲሉ ነው የገለጹት። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከኢትዮጵያ የተለያዩ ክልሎች ከተውጣጡ ታዳጊዎች ጋር ተገናኝተዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
የአራት ኪሎውን ቤተ መንግስት የሚያውቅ ሌላው ቀርቶ ከወራት በፊት ወደ ጠቅላይ ሚኒስትር ቢሮ ጎራ ብሎ የነበረ ሰው ዛሬ የሚያየው ሌላ ነው። በእድሳት ላይ የሚገኘው የጠቅላይ ሚኒስትር ጽህፈት ቤት አዲስ ገጽታ፣ ልዩ ውበት ተጎናጽፏል። በዚያ ጽህፈት ቤት ውስጥ ዛሬ እንደ ትናንት ዘንድሮም እንዳምን አይደለም። በልዩ ልዩ የሥራ አጋጣሚዎች የበፊቱን ጽህፈት ቤት የማየት ዕድል ያጋጠመው የዚህ ዘገባ አቅራቢም ይህንኑ ተመልክቷል። ይህ ዕድሳትና የተገኘው ውጤት ዛሬ ከተለያዩ የኢትዮጵያ አካባቢዎች ከመጡ ታዳጊዎች ጋር የተገናኙት የጠቅላይ ሚኒስትር አብይ አህመድ ንግግር ማጠንጠኛ ሆኗል። ነገ የሚከበረውን የብሔር ብሔረሰቦች ቀን ምክንያት በማድረግ ከነዚሁ የአንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ጋር በጽህፈት ቤታቸው ቅጥር ግቢ የተገናኙት የእድሳቱን ሂደት የሚያማርሩ እንደነበሩ አስታውሰዋል።
የመጀመሪያው ስራ የነበረው ማፍረስ ነው። ስናፈርስ አቧራው፣ ጩኸቱ በጣም ረባሽ ስለሆነ ቢሮ የሚሰራበት አካባቢ ብቻ ሳይሆን ከዚያ ውጭ ያሉ አካባቢዎችም በቆሻሻ በድምፅ ይረበሻሉ። ምንድን ነው ይሄ አቧራ? አያበቃም ወይ? ይሄ አቧራና እድሳት የበለጠ ችግር አመጣብን፣ ጉንፋን ያዘን፣ ልብሳችን ቆሸሸ፣ ወደ ቢሮ ስንገባ ቢሮአችን ይበላሻል የሚል ጉምጉምታ፣ ስሞታ ብቻ ነበር የሚሰማው።
በኢትዮጵያ እያጋጠሙ ያሉ ፈተናዎችንም ታዲያ በቤት እድሳት ወቅት ከሚያጋጥሙት ሁኔታዎች ጋር አነጻጽረዋል ጠቅላይ ሚኒስትሩ።
ኢትዮጵያ ውስጥ አሁን የምታዩት ያልተገባ እናንተ መስማት የሌለባችሁ ሀሳብ እዚህም እዚያም የሚደመጠው ቤቱ ለእድሳት እየፈረሰ ስለሆነ አቧራ አለ ድምጽ አለ አዋቂ ነገሮች አሉ። እናንተ በርግጠኝነት ማወቅ የሚገባችሁ ይህ እድሳት ተጠናቆ ውብ የሆነ ቤት ውብ የሆነች ኢትዮጵያን ለእናንተ እንደምናስረክብ በርግጠኝነት ነግራችኋለሁ። የቤት መፍረስ ድምጸት መስማት እዚህም እዚያም ጩኸት ማየት ለኛ በእጅጉ ያበረታናል። እንደዛ አይነት ጉዳይ ሳይኖር ሲቀር የመዘናጋት የመተኛት ሁኔታ ስለሚያጋጥም የሚያጋጥሙን ፈተናዎች ይበልጥ ጠንክረን ህልማችን እንድናሳካ የሚያስችለን እንዳንተኛ የሚያደርገን ህብረታችንን የሚያጠናክር መልካም ሐሳብ ያላቸውን ሰዎች ከዚህም ከዚያም የሚያሰባስብ ስለሆነ ከእንግዲህ በኋላ አሁን የምትሰሙት ረብሽ አሁን የምትሰሙት ጥላቻ ቀጥሎ ኢትዮጵያን ያጠባል ያሳንሳል የሚል ሐሳብ በእናንተ ውስጥ እንዳይጸነስ ነው። ኢትዮጵያ ከእንግዲህ በኋላ መስፋት እንጂ መጥበብ አይሆንላትም አይገባትም። መጥበብ ውድቀት ስለሆነ ማነስ ውድቀት ስለሆነ ለኛ የሚያስፈልገን መስፋት ነው።
ኢትዮጵያ እየሄደችበት ካለው የለውጥ ጉዞ ወደ ኋላ እንደማትመለስም ከዚሁ የቤት እድሳት ጋር አያይዘው አስረድተዋል ጠቅላይ ሚኒስትር አብይ አህመድ።
እኛ የምታምር ውብ ትልቅ ሀገር ለማስረከብ እንተጋለን ይሳካልናል። ይህን እንዳናደርግ ሊያቆመን የሚችል አንዳች ኃይል የለም። እንደሚታደስ ቤት ዋጋ ልንከፍል እንችላለን። ቤት ስናድስ ካለ ዋጋ አይታደስም። ጉንፋንም ዋጋ ነው፣ መቆሸሽም ዋጋ ነው፣ መረበሽም ዋጋ ነው። የማታ ማታ ግን ውብ ቤት ውብ ቢሮ እንደምናገኘው በቅርቡ እዚህ ግቢ ውስጥ በኋላ ምናልባት ጊዜ ካለ እንደምታዩት ትልቅ ፓርክ እየገነባን ነው። በመስከረም አካባቢ ተጠናቆ ለህዝብ ይከፈታል። በዚህ ፓርክ ውስጥ ዙ ወይም የእንስሳት ማጎሪያ ቦታ አለ። 240-250 የሚጠጉ የተለያዩ እንስሳቶች እዚህ ግቢ ውስጥ ይኖራሉ። በሚቀጥለው ጊዜ የሚመጣው ግሩፕ የተለያዩ ብሔር ብሔረሰቦች ሳይሆን የተለያዩ የኢትዮጵያ ውስጥ ያሉ የዱር እንስሳትም ጭምር ተዋውቆ ይመለስበት ይሆናል።
የጠቅላይ ሚኒስትር አብይ አህመድ የቤት እድሳት ምሳሌ የታዳጊዎቹን ጆሮ መያዙ ታይቷል። የብዙዎቹ አስተያየት ይህንኑ የሚያረጋግጥ ነው። ከደቡብ ክልል ሀላባ ዞን የመጣችው የስድስተኛ ክፍል ተማሪ ሱረያ ዮሱፍ ከነዚህ አንዷ ናት።
በጣም ነው ደስ ያለኝ። በጣም ቃላት ያጥረኛል ለመግለጽ። ሁሉን ነገር ሳየው በጣም ደስ ይላል። እሱንም ስላገኘ ነው ስላየ ነው እና ብዙ ትምህርትም ሰጥቶናል ለራሳችን እና በቤት አስመስሎ በጣም ትልቅ ትምህርትን ይሰጠን። እኛም ደግሞ ሄደን ይህን ትምህርት እዛ ላሉ ጓደኞቻችን፣ ለጎረቤት ሰው፣ በአቅራቢያ ላለው ለሰፈር ሰው ማስተላለፍ እንዳለብንም ተገንዝቤያለሁ።
ለምንድን ነው ዶክተር አብይን ስላገኛችሁ ደስ ያላችሁ? ምንድን ነው የምትወጁት ስለ ጠቅላይ ሚኒስትር አብይ?
ዶክተር አብይ በጣም ጥሩ ሰው ነው። ለሀገሩ በጣም ብዙ ነገር ሰርቷል። ሰላም፣ መቻቻል፣ ሁሉን ነገር አሳይቶናል። ሁሉን ነገር ፍቅር፣ መደመርን፣ ቋንቋ፣ የባህል፣ የሁሉን ነገር እኩልነት፣ ሁሉን ነገር አሳይቶናል። ዶክተር አብይ በጣም ነው የምንወደው፣ በጣም ነው የምናደንቀው።
ከአዲስ አበባ ደጃቸው እንዲራት ትምህርት ቤት የመጣችው የ12ኛ ክፍል ተማሪ ፍሬህይወት አባተ ተመሳሳይ ሀሳብ አንጸባርቃለች።
የሚታደስ ቤት ዶክተር አብይ እንዳሉት በጣም ብዙ ቆሻሻ አለው። አሁንም ኢትዮጵያ ላይ ያለው ግርግሩም የረብሻውም ስሜት ሁሉም ነገር ቀሪ እንደሆነ ነው። ምክንያቱም የሚታደስ ቤት አቧራ እንዳለው ሁላ ህዝቡም ታፍኖ የኖረ ስለሆነ ሲለቀቅ የሚፈጠረው ነገር ከባድ ይሆናል። ግን ያንን ነገር ተቋቁመው ማለፍ እንደሚቻልና ይሄ ነገር አላፊ እንደሆነ ነግረውናል። በጣም ደስ ይላል። ሄደው
ከሀዲያ ዞን ሆሳዕና የመጣው አባይነ ሀብቴም ሀሳቡን አካፍሎኛል።
የተናገሩት ምሳሌ የቤቱ መታደስ በጣም ለኛ ትምህርት የሚሰጥ ነው። በጣም ከሱ ትምህርት አግኝቻለሁ። ኢትዮጵያ ሀገራችንን በዛ ምሳሌ ማሳደግ እንደምንችል ተረድቻለሁ።
አሁን ደግሞ ጠቅላይ ሚኒስትሩ ጽፈት ቤት የታደሰውን ጎበኛችሁ አይደለ? ስታዩ የበለጠ ምሳሌው ግልጽ ሆነላችሁ? እሳቸው እንዴት በጥሩ ሁኔታ እንዲታደሰ እንዳደረጉ ስትመለከቱ
ኢትዮጵያ ሀገራችን አሁን ችግር ቢያጋጥማትም ወደፊት ልክ እንደዚህ በቃ በጣም ቆንጆ እንደምትሆንና ምቹ እንደምትሆን አሳይቶናል። የባህር ተረድቻለሁ ያን በማየት።
ሌላው አስተያየት ሰጪ እነዚህኑ ታዳጊዎች ይዘው ከመጡት አንዷ ጠይባ የሱፍ ናት።
እኔ ወላሂ በጣም ነው ደስ ያለኝ እንደኔ በእነሱ ቦታ ሆኜ እኔም ተገኘው
ትልቅ እድል ነው ማለት እኔ በጣም ራሴን መቆጣጠር ነው ያቃተኝ ቀድም ለምን እንደዚህ ነጻ ሆኖ ነው ጠቅላይ ሚኒስተር ቀለል ብሎ ጻናትን አነጋግሮ አዋያይቶ ስለ ሀገር በቤት አስመስሎ በማደስ አስመስሎ ኢትዮጵያን የገለጸበት አግባብ በጣም ነው ደስ ያለኝ።
በኢትዮጵያ ውስጥ እየታዩ ያሉ አንዳንድ ችግሮችን በቤት ድሳት ጊዜ ከሚያጋጥሙ ችግሮች ጋር አያይዘዋቸዋል ዶክተር አብይ አህመድ በመሳሌ ሲያስረዱ፣ ከዛ በኋላ ደግሞ እሳቸው ያሳደሱትን የጠቅላይ ሚኒስትር ጽፈት ቤት በጣም የለወጡትን ተመልክታቸዋል። ምሳሌው እንዴት ነው? ገላጭ ነው ላንቺ?
ምሳሌው በትክክል ገላጭ ነው ነው። ለምን አሁን በተለያዩ ቦታ ላይ ኢትዮጵያ ላይ የሚነሱ ግጭቶች አሉ። ያን ግጭት በቤት እድሳት አስመስሎ የገለጸበት አግባብ በጣም ትክክል ነው። መጀመሪያ ላይ ያው አዋራ ጫጫታ ረብሻ ይኖራል ቤት ይሳል እስከ ቻክ ድረስ ያለው በትክክል አስረዳተው። የታደሰውን ቦታ ደግሞ መተን ስናይ በቃ ወደፊት ኢትዮጵያ እንደዚህ አይነት ንጹህና ብሩህ የሆነች ኢትዮጵያ ትኖራለች ብዬ በራሴ በትክክል የገለጹበት አግባብ ግልጽና በቅለ ህፃናቱ በሚገባ መንገድ እና አሁን ከዚህ ሄደው ህፃናት ራሱ ትክክለኛውን ነገር የሚቀርጹና ወደ ህብረተሰባቸው ወደ ትምህርት ቤት ሲመለሱ ልክ ያን ግንዛቤ የሚያስጨብጡ ይመስለኛል።
ከተለያዩ የኢትዮጵያ ክልሎች የመጡት ታዳጊዎች እድሳቱ የተጠናቀቀውን የጠቅላይ ሚኒስትር ጽፈት ቤት ጎብኝተዋል። ከጠቅላይ ሚኒስትር አብይ የሰሙትን የተሻለ መጪ ጊዜም ልክ እንደ ጽፈት ቤቱ ባይናቸው እንደሚያዩ ተስፋ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ መጽሔት ርዕስ እንሻገር። ሰማያዊ ፓርቲ በኢትዮጵያ የተጀመረው የለውጥ ሂደት በዞንና በወረዳ ደረጃ አልወረደም ብሏል። ሰላምን በማናጋት የመንግስትና የገዢው ፓርቲ ባለስልጣናት የነበሩና ዛሬም በስልጣን ላይ የሚገኙ ሰዎች ዋነኞቹ ተዋናዮች ናቸው ሲልም ፓርቲው ከሷል። የመንግስት ህግ የማስከበር ስራ እንዲጠናከርና ህዝቡም እንዲተባበርም ጥሪ አቅርበዋል። መለስካቸው አምሃ ዝርዝሩን ይዟል።
ሰማያዊ ፓርቲ ዛሬ ረፈዱ ላይ በጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ በሀገሪቱ የሰላምና የጸጥታ ሁኔታ ያተኮረ ነው። ገና ከርዕሱ እንደሚታየው አገርን እንደ አገር ለማስቀጠልና የለውጡን ሂደት አስተማማኝ ለማድረግ ለሰላምና መረጋጋት ዘብ ልንቆም ይገባል የሚለው ኃይለ ቃል ፓርቲው እየተካሄደ ነው የሚለው ለውጥ እንዳይቋረጥና የሀገሪቱ ምልውና አደገኛ አጣብቂኝ ውስጥ እንዳይገባ ያለውን ስጋት የሚያመለክት ይመስላል። ፓርቲው ይህ ስጋቱ የመነጨው እንዲሁ ከተባራሪ ወሬ ወይንም በተለያዩ መገናኛ ብዙሃን አውታሮች ከሚሰራጭ ዜና ብቻ እንዳልሆነም በጽሑፉ መግለጫው ላይ ተመልክቷል። የፓርቲው መሪዎች በሀገሪቱ በተለያዩ ዞኖች ወይንም ቀጠናዎች ተዘዋውረው ባስተዋሉት መሠረት ፓርቲው ያለውን ሁኔታ ለመገምገም እንዳስቻለው የሚጠቁም ነው። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበባ አካሉ መግለጫውን በንባብ አሰምተው ነበረ።
ላለፉት 30 ቀናት የፓርቲያችን ከፍተኛ አመራሮች ከ15 በላይ በሚሆኑ ዞኖች ባደረጉት እንቅስቃሴ እነዚህን ችግሮች መታዘብ ችለዋል። አመራሮቹም በየደረጃው ከሚገኙ የፓርቲያችን መዋቅሮችና ከዞንና ከወረዳ ባለስልጣናት ጋር መገናኘት የቻሉ ሲሆን የለውጡ ሂደት እስከ ወረዳና ቀበሌ መዋቅር አለመውረዱንና ከመቼውም ጊዜ በላይ ህዝቡ ከፍተኛ የለውጥ ፍላጎትና ጉጉት ላይ መሆኑን መገንዘብ ችለዋል። ለውጡን ተቋማዊ ለማድረግ ውይይቶች የተጀመሩ ቢሆንም አገሪቱ ሰላምና መረጋጋት ካልሰፈነባት የምንሻው ስርዓት ለመገንባትም ሆነ ለውጡን ለማስቀጠል አዳጋች መሆኑ አይቀሬ ነው።
ፓርቲው በአሁኑ ወቅት አገሪቱን ክፉኛ ጉዳት ላይ ሊጥላት ይችላል ብሎ የሚያስበውም ሙስና ነው። ከዚህ በተረፈ ደግሞ በመላ ሀገሪቱ እየተስተዋለ ነው ያለው የህገ ወጥ ገንዘብ ዝውውር የሀገሪቱን ሰላም ከማደፍረስ አንጻር የሚያሳድረው አሉታዊ ተጽዕኖ የከፋ መሆኑንም የአደባባይ እውቀት ነው ብሏል። እነዚህን ህገ ወጥ ድርጊቶች መንግሥት በፌዴራል ደረጃ እየወሰደ ነው ያለውን እርምጃ አጠናክሮና በፍጥነትም በመላ ሀገሪቱ እንዲያከናውን ጥሪ ያደርጋል። ሰላምን በማደፍረስና የተለያዩ ህገ ወጥ ተግባራትን በመፈጸም ረገድ ፓርቲው የሚከሰውን በግልጽ አስቀምጧል።
ከየትኛውም ወገን ይልቅ በመንግስትና በገዢው ፓርቲ የስልጣን እርከን ላይ የነበሩና የሚገኙ አካላት የህዝብን ሰላም ከማናጋት አንጻር የአንበሳውን ድርሻ መያዛቸው በግልጽ የተስተዋለ ነው። የፌዴራልና የክልል አስተዳደሮችም እነዚህን ግለሰቦች ህግ ፊት ለማቅረብ በጋራ እየሰሩ ቢሆንም እርምጃው በተገቢ ሁኔታ የፈጠነ ባለመሆኑ ችግሮቹ ሲዛመቱ እየተስተዋለ ነው። ከዚህ አንጻር መንግስትና ገዢው ፓርቲ የየራሳቸውን መዋቅሮች እየፈተሹ አፋጣኝ እርምጃ ይወስዱ ዘንድ እንጠይቃለን።
ፓርቲው ሀገራዊ ሰላምን በማስፈን ተጀምሯል ያለውን አዎንታዊ ለውጥ እንዲቀጥል በማድረግ የሀገርን ህልውና ለማረጋገጥ ኃላፊነቱን ለመንግሥት ብቻ አልተወም። መላው የኢትዮጵያ ሕዝብ በዚህ ሊረባረብ ግዴታው ነው ሲል ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ቀጣይ ዘገባ እናልፋለን። በኦሮሚያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የክልሉን ሰላም በመጠበቅና በሌሎች የጋራ ጉዳይ ላይ አብረው ለመስራት ዛሬ አዲስ አበባ ውስጥ ባደረጉት ውይይት ተስማምተዋል። ፓርቲዎቹ ይህንን ስምምነታቸውን ወደ ተግባር ለመቀየር የጋራ ፎረም እንደሚያቋቁሙም ተግባብተዋል። ሙክታር ጀማል ተጨማሪ አለው።
በአዲስ አበባ ኦሮሞ ባህል ማዕከል የተካሄደው የኦሮሞ ፖለቲካ ድርጅቶች ውይይት ዲሞክራሲያዊ ሽግግር ወቅታዊ የክልሉ ችግር ላይ ያተኮረ ነበር። በዚህ ርዕስ የውይይት መነሻ ጽሑፍ የቀረበ ሲሆን በኢትዮጵያ የለውጥ ሂደት እያጋጠሙ ያሉ ችግሮችን ዘርዝሯል። በጠብ አጫሪዎች ዜጎችን ማፈናቀልና ማጋጨት እንደተስተዋለም ተገልጿል። ክልሉን የብጥብጥ አውድማ ለማድረግ የሚሰሩ አካላት መኖሩንም ነው የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ያነሱ። ይህንን ፈታኝና የአደጋ ጊዜ ለመሻገር የፖለቲካ ድርጅቶች በጋራ ጉዳይ ላይ ተቀራርበው መነጋገር አስፈላጊ መሆኑም ተነስተዋል። ሰሞኑን በተለያዩ የኦሮሚያ አካባቢዎች ስለሚካሄዱ ሰልፎችም አቶ ለማ ለጉዳዩ እልባት ለመስጠት እየተሰራ መሆኑን ገልጸዋል።
እኮ ከነ አከሞቱማ ናኖ ኦሮሚያ ትከኒ ከመቆፈቱን ተይ ይመናኑ ለመወሊን ወልቀበት።
ይህ ችግር የሚፈታው በኦሮሚያ ብሔራዊ ክልል ብቻ ሳይሆን ከሁለት ክልሎች ጋር የሚያያዝ ስለሆነ የፌዴራል መንግሥትም ጣልቃ መግባት ይኖርበታል። ፌዴራል የጸጥታ ኃላፊዎች የመከላከያ ድርሻቸውን ይወጣሉ። በምክክር በጋራ የሕግ የበላይነትን ማስጠበቅ ያስፈልጋል። ዜጎችን የገደሉና ያፈናቀሉትን ለሕግ አቅርቦ የሕግ የበላይነትን ማስከበር፣ ጥቃቱን ከሕዝባችን ላይ ለመመከት ወስነን እየሠራን ነው። ብዙ ውጤቶችም ተገኝተዋል።
በዚህ ውይይት የኦሮሞ ዴሞክራሲያዊ ግንባር መሪ አቶ ሌንጮ ለታ ጨምሮ ከአስር በላይ የፖለቲካ ድርጅት መሪዎች የተሳተፉበት ሲሆን ለሀገሪቱ ሰላም ማበርከት ይገባናል የሚሏቸው ጉዳዮች ላይ በጋራ ለመስራት ተስማምተዋል። ሰሞኑን በምዕራቡ የሀገሪቷ ክፍል የሚታዩ ግጭቶችና የታጠቁ ቡድኖች እንቅስቃሴ አካባቢውን ወደ አለመረጋጋት እየመራ መሆኑን ተጠቅሶ ህብረተሰቡ ጥያቄዎቹን ሲያቀርብ ድብቅ አጀንዳ ባላቸውና አካባቢውን ማተራመስ ለሚፈልጉ አካላት መጠቀሚያ እንዳይሆን በመድረኩ ላይ ተነስተዋል። በውይይቱ ላይ ከተሳተፉት አንዱ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ በሀገር ውስጥ በሰላም መንገድ ለመንቀሳቀስ የተስማሙ ድርጅቶች ህግን ማክበር፣ መንግስት ደግሞ የህግ የበላይነትን ማስጠበቅ ይጠበቅበታልም ብለዋል።
በክልሉ ውስጥ ታጥቆ የሚንቀሳቀስ በብዛት ይስተዋላል። የታጣቂዎቹን ማንነት ለመለየት ራሱ በጣም አስቸጋሪ ነው። ይህ እልባት ሊኖረውና ሊቆምም ይገባል።
የፖለቲካ ድርጅቶቹ ልዩነታቸውን ለማጥበብ በየጊዜው ተገናኝተው በጋራ ጉዳያቸው እንዲወያዩ የጋራ ፎረም እንዲመሰረት በኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ የቀረበው ሐሳብ ተቀባይነት አግኝቷል። የኦሮሞ ነጻነት ግንባር ኦነግ እና መንግስት መካከል የተደረገው ስምምነት በፍጥነት ስራ ላይ ውሎ የፖለቲካ ውጥረት ለማርገብ እንዲቻል መድረኩ አስገንዝቧል። የኦነግ ሊቀመንበር አቶ ዳውድ ኢብሳ በበኩላቸው ድርጅታቸው የጋራ በሆኑ የህዝብ ጉዳዮች ላይ ተባብሮ ለመስራት ዝግጁ መሆኑንም ገልጸዋል።
ወረከና ዱበ ዴቢሱ በርባደን ጀደሙ ከነስ አደወሊ ባፍኔ
ለውጡን ወደ ኋላ ለመመለስ ይፈልጋሉ የሚባሉትንም ወገኖች በመተባበር ልንታገላቸው ነው የሚገባው። መንግስት ለዚህ በቂ መረጃ አለው። ህዝብም የበለጠ መረጃ አለው። እነዚህን ሁኔታዎች በማጣመር እንዴት ነው ልናስቆማቸው የምንችለው?
በውይይቱ ፍጻሜ ላይ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ፣ የኦነግ ሊቀመንበር አቶ ዳውድ ኢብሳና የኦፍኮ ሊቀመንበር ዶክተር መራራ ጉዲና ተሰብሳቢውን በመወከል የጋራ መግለጫ አውጥተዋል። ህዝቡ የተገኘውን የለውጥ ድል በጋራ እንዲጠብቅም ጥሪ አቅርበዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አድማጮች፣ በኦሮሚያ የፖለቲካ ፓርቲዎቹ ስምምነት የተደረገው በመግቢያዬ ላይ እንደገለጽኩት ዛሬ ሳይሆን በትላንትናው ዕለት ተብሎ ይታረምልን፣ ለስህተቱ ይቅርታል።
ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገር። በሕገ ወጥ መንገድ ላይ ተይዘው ታንዛኒያ በሕገ ወጥ መንገድ ጉዞ ሲያደርጉ ተይዘው ታንዛኒያ እስር ቤት የሚገኙ ኢትዮጵያውያን ከ2000 በላይ ይደርሳሉ ሲል በታንዛኒያ የሚገኘው ኢትዮጵያ ኤምባሲ አስታውቋል። በኤምባሲው የዳያስፖራ ክፍል ምክትል ጸሐፊ አቶ ምስጋናው መሸሻ ኢትዮጵያውያኑ ያሉበትን እስር ቤት መለየት መያዛቸውን ለአሜሪካ ድምፅ አስረድተዋል። አሁንም ኤምባሲው በታንዛኒያ በገሞዮ በምትባል ግዛት የእስር ጊዜያቸውን ጨርሰው ያሉ ኢትዮጵያውያን ወደ አገር ለመመለስ ከዓለም አቀፉ የፍልሰተኞች ድርጅት አይኦኤም ጋር እየሰራ መሆኑንም ገልጧል። ገልሞ ዳዊት ተጨማሪ ይዟል።
በተለያዩ ጊዜያት ከተለያዩ የኢትዮጵያ ክልል በተለይ ከደቡባዊ የአገሪቱ አካባቢ ተነስተው ወደ ደቡብ አፍሪካ የሚደረግ ህገወጥ ጉዞ ብዙ የኢትዮጵያ ወጣቶችን በታንዛኒያ ለእስር ዳርጓቸዋል። በቅርቡ በታንዛኒያ የተከፈተው የኢትዮጵያ ኤምባሲ በተለያዩ የታንዛኒያ እስር ቤቶች ከ2000 በላይ ኢትዮጵያውያን ታስሮ እንዳሉ ገልጸዋል። አቶ ምዝጋናው መሸሻ ዳሬ ሰላም ባለው የኢትዮጵያ ኤምባሲ የዲያስፖራ ቢሮ ምክትል ጸሐፊ ናቸው።
የታወቀ ነገር ምንድን ነው? እኛም አሁን ኦፊሻሊ ኮንታክት አድርገን ውጭ ጉዳይ ሚኒስትርና እዚህ የሀገር ውስጥ ጉዳይ ሚኒስትርን መረጃዎቹን እየሰበሰብን ነው። እኛ አክቹዋሊ በእርግጠኝነት ያለን መረጃ እንግዲህ ውጭ ጉዳይ ሚኒስትርም ቀድሞ ስንመጣም ከመጣን በኋላ እንደሚነግሩን እዚህም አይኦኤሞችና ኢሚግሬሽን ሰዎች ኢቨን ፕሪዝን መስሪያ ቤቶች እንደሚሉት ከሆነ በታንዛኒያ በተለያየ አካባቢ ባለ እስር ቤት አጠቃላይ ያሉት ሲደመር 2000 በላይ ናቸው። እርግጠኛ መሆን የምንችለው እሱ ላይ ነው። አንድ ይሄ እዚህ ባጋማው ያሉት አሁን የሚነሱት እነዚህን አንድ ዙር እንመለስ ብለን ነው። እነዚህን ከዛ ፌስ ቱ ፌስ ትሪ እያለን እንሄድበታለን። ኦፊሻሊም ደግሞ ደብዳቤዎች ስለተጻፉልን ከውጭ ጉዳይ ሚኒስትር የሚመለከታቸው አካላት ሊሰጡን ነው። እየሄድን ሆም አፌርስ መረጃዎች እንዲሰጡን ያደረስናቸው ደብዳቤ አለ። መሰብሰብ ነው የሚጎለን፣ እንሰበስባለን።
በኅዳር 7/2011 ዓ.ም የኢትዮጵያ ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ከታንዛኒያ አቻቸው አውግስቲን ማይጋ ጋር በታንዛኒያ ታስረው ያሉት ኢትዮጵያውያን እንዲፈቱ ምክክር አድርገው ነበር። በጊዜው ሚስተር ማይጋ ለዶክተር ወርቅነህ ታንዛኒያ ትብብሯን እንደምትሰጥ አረጋግጠውላቸው የነበረ ቢሆንም እስካሁን ግን በታንዛኒያ የእስር ጊዜያቸውን ጨርሰው ወደ አገራቸው የተመለሱ ኢትዮጵያውያን አለመኖራቸው ታውቋል። በቅርቡም በታንዛኒያ 2 እስር ቤቶች የእስር ጊዜያቸውን የጨረሱ ኢትዮጵያውያንን ሄዶ እንዳነጋገሯቸው አቶ ምዝጋናው ይናገራሉ።
ባጋማው ያሉት አሁን የሚነሱት ፕላስ ታንጋ የምትባል ከተማ ላይ ወጣ ብሎ ያለ እስር ቤት ላይ ያሉ 300 የሚጠጉ አሉ፣ እስራቸውን የጨረሱ ልጆች። እነሱን አጋጣሚ በሌላ ጉዳይ ስንሄድ አይተናቸዋል። ጨረሱ ናቸው፣ እንደዚሁ መመለስ የሚፈልጉ ናቸው። ባጋማው ያሉት ምንድን ነው እንግዲህ የረሃብ አድማ አረጉ። ሁሉም ለአንድ ሳምንት አልበሉም ነበር እና እሱን ነው ያው ኢሚግሬሽን ፐርሶኖች እዚህም ተጨንቀው ደውለውልን ሂዱ ባካቸው ያቸው ሲሉን ሄደን አየናቸው። በጊዜው ያው እንዳልኩ ረሃብ አድማ ነው፣ ከፍተኛ ነው። ኦልሞስት በሶስት በአምስት ክፍል ውስጥ ተኝተው ነበር ሁሉም። ከአራት ቀን በላይ ነው ምግብ ሳይበሉ ውሃ ሳይጠጡ። በቃ እንሞታለን፣ ወደ ሀገራችን ካልተመለስም እንሰራለን፣ ብንሞት ይሻላል ብለው ነው ኦልሞስት ደካክመው ነው ያገኘናቸው። አጋጣሚ ስንሄድ እና ስናወራቸው ደስ አላቸው። እስራቸውን ባይዘው ጨርሰዋል። እንግዲህ ያው የተከሰሱበት በህገ ወጥ መንገድ ገባችሁ ሀገር ላይ በሚል የታሰሩት፣ ከዛ ተርማቸውን ጨርሰዋል። ከጨረሱ በኋላ ለመመለስ እንግዲህ ከአንድ አመት በላይ ነው የቆዩት። የሚገርም የሚመልሳቸው አተው እና በሱ ነው ብቻ መንስያቸው ለምን አንመለስም ቶሎ ነው ወደ ሀገራችን።
ኢትዮጵያውያኖቹ የእስር ጊዜያቸውን ጨርሰው ለአመት በእስር እንዲቆዩ ለምን ሆነ ተብለው ተጠይቀው አቶ ምዝጋናው ፍልሰተኞችን ወደ ሀገራቸው የመመለሳቸው የዓለም አቀፉ ፍልሰተኞች ድርጅት አይኦኤም በምልመላው ለተጎጂ ሰዎች ማለትም እድሜያቸው ከ18 በታች ለሆኑ፣ ለሴቶችና ለአዛውንቶች ቅድሚያ በመስጠቱ አጋዥ ማጣታቸውን ገልጸዋል። የኢትዮጵያ መንግስት ለዜጎቹ ትብብር አያደርግም ወይ ተብለው ተጠይቀው ቀጣዩን መልሰዋል።
ባለኝ መረጃ ኢቨን ሊሴ ፓሴን በነጻ ለተቸገረ ኢትዮጵያዊ የመስጠት ማንዴት ስላለው እየሰጠ ነው። እንግዲህ ግን ሙሉ በጀት እንዳልከኝ የመደገፍ ምን እንግዲህ ዋናው የትራንስፖርት ወጪ ነው ብታይ፣ ፕላስ ደግሞ እዛም አሁን አይኦኤም እንግዲህ ጥሩ ጎኑ ምንድን ነው የማቋቋም ጭምር ስራ ነው የሚሰራው። ሀገር ቤት ሲሄዱ ዝም ብሎ አድረሷቸው አይመለስም፣ ያቋቁማቸዋል ሀገር ቤት። እሱን ስራ ነው እየሰራም ስላለ እኛ በዛ ደረጃ ያለኝ መረጃ የለም እስከሚቋቋሙ ድረስ ወይ ኢቨን የትራንስፖርታቸውን ከቨር የማድረጊያ በጀት እንደዚህ ያለ አይመስለኝም እስካሁን። ግን እንዲህ የተቸገረ ሰው ካለ ኤምባሲው ሹርሊ እየደገፈ ነው።
ከ200 በላይ የሚሆኑና በአገሞዮ ከተማ በእስር የሚገኙ ኢትዮጵያውያንም በሁለት ሳምንት ወደ ኢትዮጵያ እንደሚመለሱም ታውቋል። የታንዛኒያ ኢሚግሬሽን ጉዳይ ቃል አቀባይ አቶ አሌ ሙታንዳ ከወራት በፊት 200 በላይ ኢትዮጵያውያን ከታንዛኒያ ወደ ሀገራቸው እንዲመለሱ መደረጋቸውን ገልጸው በዳር ሰላም ያለው ኢትዮጵያ ኤምባሲ እንዲሁም አይኦኤም እና የታንዛኒያ መንግስት የእስር ጊዜያቸውን የጨረሱ ኢትዮጵያውያን ወደ ሀገራቸው እንዲመለሱ በቅርበት እየሰሩ ነው ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞ እናመሰግናለን ዘገባው። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና
ሰለሞን ክፍሌነን። ሁለተኛው አጋማሽ ስርጭታችንን ጀምረናል። ወደ ቀዳሚው ቅንብር እናልፋለን።
በማዕከላዊ ጎንደር ዞን በደንቢያና ጭልጋ ባለፉት አራት ቀናት ወዲህ በቅማንትና በአማራ ብሔር አባላት መካከል በተቀሰቀሰ ግጭት በሶስት ቀናት ውስጥ ብቻ 6 ሰዎች ሕይወት መጥፋቱን የክልሉ የሰላምና ደህንነት ቢሮ ለአሜሪካ ድምፅ ገልጧል። ከጸጥታ ኃይሉም ወገን አንድ የመከላከያ ሰራዊት አባል መገደሉንና ወደ 70 የሚደርሱ ቤቶች መቃጠላቸው ተዘግቧል። የባህር ዳሯ ዘጋቢያችን አስቴር ምስጋናው ትላንት የአካባቢዎቹን ነዋሪዎች ጭምር አነጋግራ ያጠናቀረችውን ዘገባ እንሆ ይዛ ቀርባለች።
እስካሁን 6 ሰዎች ሞተዋል። አንድ የልዩ ኃይልና አንድ የመከላከያ ሰራዊት አባልም ሞተዋል። ከዚህ በተጨማሪ ወደ 70 የሚጠጉ ቤቶችም ተቃጥለዋል ተዘርፈዋል ይላል የክልሉ የሰላምና ደህንነት ቢሮ። ግጭቱ ተከስቶባቸዋል ወደ ተባሉት አካባቢዎች ስልክ በመደወል ኗሪነታቸው ደምብ ያካባቢ ሰቀልት ተብሎ በሚጠራው ስፍራ ያሉት አቶ ዋኘው ወረደን አገኘኋቸው። ግጭቱን እያስነሱት ያሉት በቅማንት ህዝብ ውስጥ ያሉ አንዳንድ ኮሚቴዎች ናቸው። እነሱም ከህወሓት አቅጣጫ እየተሰጣቸው ነው ይላሉ።
በማነት ጥያቄ የተነሳ በተኩስ ልውውጥ ሳይሆን በጋራ መግባባት በራሳቸው ቋንቋ የሚጠቀሙ ሰዎች ነበሩ። ግፊት የሚያደርጉት ከእንትን ጋር ከሚገናኙት ከተለያየ ሰዎች ጋር በተለያየ መልኩ በተጨባጭ የሚገናኙበት ትክክል አገር እንዲታወቃሉ እኮ እነዚህ ህወሓት የሆኑ ሰዎች አሉ። በግልጽ ቆጥሮ ባይታወቅም በቀጥታ የሚያሳየው የሚያመላክተው አንድ ነገር አለ። አሁንም ቢሆን እኮ አንገዛም ለአማራ ልዩ አንገዛም እኮ ነው የሚላለ ከመተማ ጎንደር ያው የእነሱ ብሔር ስለሆነ ያለበት በቀጥታ ከአልፎ አልፎ ከመጣ ከግንት ከረጋዴ ባህር አልፎ እነዚህ ወሳኝ ቦታዎች ሲዘጉ በቃ አማራው በቃ ይነፋል። ለምን ይዘጋል መንገድ?
ያልታወቁ የታጠቁ ኃይሎች ገብተው ነው ቶክሲ የከፈቱት የሚባል ነገር አለ።
ሱር የሚባል አለ። ሱር መንገድ ናት። በእሱ አማካይነት የገባ ዛሬ እንኳን ዛሬ አንድ ቦታ ላይ አልሰማችም ይሆን እንጂ 30 ክላሽን ተገምቷል። አንድ ላይ ጠቅለው እየመጡ በሱር በኩል አድርገው አሁን ጭልጋ መከላከያ ገብቷል። አሁን ይህ እንቅስቃሴ የተቀጠለ ሰላም እንደሚመጣ
አቶ ዋኘው አያይዘውም ችግሩ ያለው መንግስት ላይ ነው፣ መንግስት የህግ የበላይነትን የግድ ማስከበር አለበት ይላሉ።
አንደኛ የመንግስት ችግር ምንድን ነው? አንድ ሀገር የሚረጋገጠው የህግ የበላይነት ሲኖር ብቻ ነው። የመጣው ችግር ምንድን ነው? የመከላከያ ሰራዊቱ ይህን ችግር መፈጠም ሲችል ወደ አንድ አቅጣጫ አደላብን
ለማን አደላ
አሁን መከላከያው ጠሙ ከተነሳበት ነው ማብረት ሲገባው መጥቶ ጓንገለ ተዘብቶ ዝመት ጠሙ የተነሳው እዚህ ቦታ ላይ ነው። ለምንድን ነው ወደዛ ላይ ጠሙን ማታበርድ? እያየ ነው ቤት ለምን ይቃጠላል ብለህ ስንጠይቀው ራሱ ሻለቃው አልታዘዝኩም እኛ ዝም ብላችሁ ጓንግን ጠብቁ መሬቱን እንደተባለ እንጂ እዛ ጠም ሁሉ አልተባለም የሚል መሰጠነኛል።
ስሜ እንዲጠቀስ አልፈልግም ያሉትና በጭልጋ ወረዳ አይከል ከተማ የሚኖሩ ግለሰብ በበኩላቸው የቅማንት ህዝብ ያነሳው የማንነት ጥያቄ ቢመለስም ሶስቱ ወረዳዎችን ጨምሮ ቦታ የማካለሉን ስራ የክልሉ መንግስት አዘገየው፣ ይህንን የሚያደርጉ ደግሞ ሌላ አጀንዳ ያላቸው አካላት ናቸው ይላል።
የቅማንት ጥያቄ ማንነቱ ምላሽ ተሰጥቶታል። ነገር ግን የራስ አስተዳደሩን የወሰን ማካለል ጥያቄ ነው አሁን ህዝቡ ያለበት ማለት ነው። ወስና ያደሩ ሶስቱ የመተማ ቀበሌዎች ይካተት ነው ጥያቄው። በዚህ መሰረት እንግዲህ የክልሉ መንግስት ጥያቄ ቀርቦለታል። ይህን ጥያቄ እስካሁን ምላሽ ሊሰጥ አልቻለም። ለፌደራል መንግስትም ጉዳዩን ለሚመለከታቸው አካላት ጥያቄውን አቅርበውላቸው ነበረ። ያ ጥያቄ እየተመለሰ አይደለም። እንግዲህ ይህን ሰበብ ተደርጎ ነው አማራ ህዝብን መሬትን ተወረርክ በሚል ቅስቀሳ ነው እንግዲህ ወደ ግጭት ሊገቡ የቻሉት ሁለት ህዝቦች እና ጥያቄውን ላለመመለስ የሚጥሩ አካላት በአማራ ህዝብ ስም ህገወጥ ቡድኖችን በማደራጀት ይህ ጥያቄ እንዲታፈን የሚያደርጉ አካላት እንዳሉ ግን መግለጽ እፈልጋለሁ።
አስተያየት ሰጪው አክለው የክልሉ ልዩ ኃይል ፖሊስ ለአንድ ወገን ወግኑ በቅማንት ህዝብ ላይ ጥቃት እያደረሰ ነው ይላሉ።
ትንኮሳዎች በመጀመሪያ ላይ ተፈጠሩ። እነዛን ትንኮሳዎች መንግስት ገብቶ ማረጋጋት ሲችል ልዩ ኃይል ብሎ ያሰማራቸው አካላት ለምሳሌ የአማራውን ህዝብ ወግ ነው ማለት ነው የቅማንት ህዝብ አርሶ አደሮች ላይ ነው ጥቃት እየፈጸሙ ያሉት። ይህን ተከትሎም ያው በተለያዩ መገናኛ ብዙሀኖች ተአማኒነት የሌላቸው መረጃዎች ለህዝብ እየወጡ ነው። እሱ ምንድን ነው በተለይ አሁን ባለፈው ከኢቲቪ ጀምሮ እስከ ከአማራ ክልል መገናኛ ብዙሀን እስከ ዋልታ ጀምሮ የተዘገቡ መረጃዎች ሙሉ ለሙሉ ተአማኒነት የሌላቸው ናቸው። በቅማንት ህዝብ ስም በህቡ የተደራጁ ህገወጥ ቡድኖች ተብሎ ነው የተዘገበው። ነገር ግን አሁንም የቅማንት ህዝብ በጥያቄው ምክንያት ቁርሾዎች ተፈጠሩ። እነዚያን ቁርሾዎች ለህዝቡ ራሱን ነው የተከላከለው እንጂ ጥቃት ለመፈጸም አልተዘጋጀም፣ ጥቃት ለመፈጸምም አልሄደም። አርሶ አደሮች ራሳቸውን ነው የተከላከሉት እንጂ የተደራጀ ቡድንም የለንም። የህወሓት ተላላኪዎች ናቸው በሚል አሉባልታ ወሬ ነው እንግዲህ አሁን ህዝቡ። በነገራችን ላይ እንዲህ አይነት ስሞች እኔ ለምን እንደሚሰጡ አይገባኝም። ህወሓት የብአዴንም ወይም ደግሞ የአዴፓ አንድ አጋር ድርጅት ነው ማለት እንግዲህ ክንፍ ናቸው እነዚህ ሁለቱ ያን ያንተራርከው ስላልሆኑ ማለት ነው።
የክልሉ ሰላምና ደህንነት ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌ ደግሞ ፎከቱን እየፈጠሩ ያሉት ክልሉን ለማተራመስ ገንዘብ ተከፍሏቸው የሚሰሩ አካላት ናቸው ይላሉ።
መነሻው በአማራ ክልል ሰላምና መረጋጋት እንዳይፈጠርና ተገቢ ስራውን እንዳይሰራ ለማድረግ ተቀናጅቶ በየትኛው ማቅጣጫ ተልኮ ሰጥቷቸው እየተንቀሳቀሱ የሚገኙ ኃይሎች የሚያደርጉት ሴራ ነው። በተለይ ደግሞ ከስልጣን የተገለለውና ወደ ስልጣን ለመመለስ እንደገና ያለ ልዩ ኃይሉን አቅሙን ተሟሟጦ ሊጠቀም የሚፈልገው ኃይል በዚህ በምዕራብ ጎንደር አካባቢ፣ በአፋርና አጎራባች አካባቢዎች በዚህም ምክንያት ያው በርካታ ቤቶች ተቃጥለዋል። እኛም ጋር ወደ 7 ቤቶች ተቃጥለዋል። ወደ 6 ወፍጮች ተቃጥለዋል። አፋር አካባቢን በከሚሴ ልዩ ዞን ወደ 26 ቤቶች ተቃጥለዋል። 3 ሰዎች ህይወታቸው አልፏል። አንድ አፋር ወደ ጦርሞ እንዲህ ሆን ተብሎ ተደራጅቶ ታቅዶ ይህንን ህዝብና ይህንን ሀገር ለማፍረስ በሚታትሩና በሚተጉ ሰዎች የመጣ ነው። መነሻው ይሄ ነው። ብዙ ሰዎች የቅማንት አስተዳደር የአማራ ህዝብ እና መንግስት ጨፍልቆት ነው ብሎ ያስባሉ። ውሸት ነው።
ውዝግብ እየተነሳባቸው ባሉ 3 ቀበሌዎች የሚኖሩ አብዛኛዎቹ የቅማንት ህዝብ ሲሆኑ ለአራት ዓመታት ያህል ከመንግስታዊ መዋቅር ራሳቸውን ያገለሉ ወታደራዊ ስልጠናም ሲሰጥባቸው የነበሩ ናቸው ይላሉ።
3 ቀበሌዎች አሉ በአብዛኛው የቅማንት ነዋሪዎች የሚኖርባቸው፣ ግን ደግሞ በጥቂቱ ደግሞ የአማራ ተወላጆች የሚኖርባቸው አካባቢዎች ናቸው። እነዚህ 3 ቀበሌዎች ቅማንት በአብዛኛው የሚኖርባቸው በጣም የራቁ፣ በመካከሉ ደግሞ ሰፊ የአማራ ማህበረሰብ የሚገኝበት ነው። እነዚህ ቀበሌዎችን ያው እስካልተመለሱ ድረስ መንግስት የሚባለውን አናቋቋም ብሎ ነው በአካባቢ ያሉት ሰዎች እንትን የሚያደርጉት። ስለዚህ እነዚህ 3 ቀበሌዎች እነ ጁባይ፣ ሌንጫ፣ ቃና የሚባሉ አካባቢዎች ናቸው። እነዚህ ቀበሌዎች ጋር የተደራጀ ስልጠና ይካሄዳል፣ የተደራጀ ድጋፍ ይደረግላቸዋል ይችላልና ከዚህ ተነስቶ ነው አካባቢውን የማተራመስ ስራ እየተሰራ ያለው። ስለዚህ እነኚህ ለ3 እና ለ4 አመታት ደግሞ ያው ከኖርማል የአስተዳደር መዋቅር ውስጥ ወጣ ብለው እና ፈንግጠው ያሉ እንትኖች ናቸው። እና አሁንም እነኚህን ስርዓትና መርህ ለማስያዝ ነው ስራ እየተሰራ ያለው። ስለዚህ ይሄ ሁኔታ ደግሞ እንዲቀጥል የሚፈልጉ ወገኖች አሉ። በቃ አማራው አስበው የራሱን ጉዳይ በራሱ መንገድ እንዳያይ እና እንደ ሀገር ደግሞ የሚፈለግበትን አስተዋጽኦ እንዳይከፍል በራሱ አጀንዳ አስሮ እዚህ ማቆም ነው የሚፈለገው። እና እኛ ደግሞ ከዚህ ለመውጣትና ያው እንደ ሀገር የበኩላችን አስተዋጽኦ ለማድረግ እየሰራን ያለ ነው።
ብርጋዴር ጀነራል አሳምነው በስተ መጨረሻ በሁለቱም ወገኖች ቅሬታ ስለተነሳባቸው የጸጥታ አካላት የተናገሩት ነገር ቢኖር
በምንፈልገው ፍጥነትና ሁኔታ ጋር አለመገኘቱ ግልጽ ነው ነው ያ ክፍተትን ፈጥሯል በእንቅስቃሴያችን ተቀናጅቶ መሄድ ላይ። ስለዚህ ደግሞ ያው እናርምና እናስተካክለን ያው እንሄድበታለን ብዬ አስባለሁ። እዚህ አካባቢ ያው በተለያየ መንገድ ፍላጎት ያላቸው ግለሰቦች ሊኖሩ ይችላሉ፣ እንደ ተቋም ግን የሀገር ተቋም። ስለዚህ እነኚህ ጋር ስህተት የሚታይ ከሆነ ደግሞ እኛ እናርመዋለን ራሳችን፣ የማንም ጣልቃ ገብነት ሳንፈልግ።
በእነዚህና በተያያዥ ጉዳዮች የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን ወይዘሮ ላያ ካሳን በስልክ ባናገራቸውም በወቅታዊ ጉዳዮች ምክንያት ስራ ስለበዛብኝ ዛሬ አልችልም፣ በሌላ ጊዜ ልንነጋገር እንችላለን ብለዋል። መልሳቸውን እንዳገኘው የመመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን አመሰግናለሁ። አሁን ሳምንታዊው አፍሪካ ነክ ርዕሶች ይቀርባል። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ዲሞክራሲያዊ አብዮት ተስፋና አደጋ እንዳለው ተዘገበ። ኒጀር ከመኖሪያቸው የተፈናቀሉ ሰዎችን ለመጠበቅ ሕግ ማውጣቷ ታወቀ የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው።
የኢኮኖሚስት መጽሔት ድረገጽ የኢትዮጵያ ዲሞክራሲያዊ አብዮት ተስፋና አደጋ በሚል ርዕስ ባወጣው ጽሑፍ በሕዝብ ብዛት ከአፍሪካ ሁለተኛዋ በሆነችው ኢትዮጵያ ዙሪያ ከአንድ ዓመት በፊት የማይታሰቡ የነበሩ ክስተቶች አሁን የሚዘወተሩ ሆኗል ይላል። በቅርቡ አዋሳ ውስጥ ንጋት ላይ የአካባቢውን ባንዲራ ደረብ ያደረጉ ወጣቶች የሲዳማ ነጻነት ንቅናቄ የተባለውን አማጺ ቡድን ሲቀበሉ ታይቷል። በውጭ አገራት የነበሩትን የአማጺያኑ መሪዎችን ለመቀበል ተሰባስቦ ይዘምሩ እንደነበረ ጽሑፉ አውስቷል። ወደ አዋሳ በሚያመራው አውራ ጎዳና ደግሞ የክልል ድንበር መሆኑ በቅጡ በማይለይበት ቦታ ላይ የኦሮሞ ነጻነት ግንባር አርማ ይታያል ሲል ጽሑፉ ጠቅሷል።
ጠቅላይ ሚኒስትር አብይ አህመድ ስልጣን ይዘው ከኤርትራ ጋር የሰላም ስምምነት በመፈረማቸው በብዙ ሺህ የሚቆጠሩ እስረኞች በመፈታታቸው በውጭ ሆነው የትጥቅ ትግል ያካሄዱ የነበሩ አማጽያን ወደ ሀገራቸው እንዲገቡ በማመቻቸታቸው ሰፊ የህዝብ ድጋፍ አግኝተዋል። ሆኖም ትልቅ ተግዳሮት ገጥሟቸዋል ይላል የኢኮኖሚስት መጽሔት ድረገጽ። የዘር ብሔረተኝነትና ግጭት እየተስፋፋ ሄዷል። የኢኮኖሚው እድገት ፍጥነት አዝግሟል። ጠቅላይ ሚኒስትሩ ያላቸውን ህዝባዊ ድጋፍ መሰረት በማድረግ ሀገሪቱን በማስተባበር ወደ ፍትሐዊ ምርጫ ሊያመሯት ከቻሉ ነው ሁኔታዎች መልክ ሊይዙ የሚችሉት ሲል የኢኮኖሚስት ጽሑፍ ያወሳል።
ኢህአዴግ ሰብአዊ መብት ባለማክበርና የፖለቲካ ምህዳር በማጥበብ ቢታማም የኢትዮጵያ ኢኮኖሚ እያደገና እየሰፋ ሄዷል። ብዙዎች እንደ ቻይና ሁሉ የዲሞክራሲ አልባ እድገት ተምሳሌት አድርገው አይተውታል። ከቅርብ ዓመታት ወዲህ ግን የኢትዮጵያው እድገት መጠን ዘላቂነት ላይ ጥያቄ ሲነሳ ቆይቷል ይላል ኢኮኖሚስት መጽሔት ላይ የወጣው ጽሑፍ። አብዛኛው እድገት የተገኘው መንግሥት በመንገድ ሥራ፣ በኢንዱስትሪ ፓርኮች፣ በግዙፍ የመብራት ኃይል ማመንጫ ግድቦች ግንባታና በአየር መንገድ ላይ የሚያውለው ገንዘብ ነው። መንግሥት ይህ ሁሉ የሚያወጣውም በአብዛኛው በብድር በተገኘ ገንዘብ ነው።
ጠቅላይ ሚኒስትር አብይ ነጻና ፍትሐዊ ምርጫ ለማካሄድ ቃል ገብተዋል። በተቃውሞ ሲሳተፉ የነበሩትን ብርቱካን መደቅሳን የምርጫ ቦርዱን እንዲመሩ ሾመዋል። የሰብአዊ መብት ጠበቃን የጠቅላይ ፍርድ ቤት ዋና ዳኛ እንዲሆኑ ሰይመዋል። ሰላማዊ ተቃውሞን ወንጀል የሚያደርጉ ሕጎችን ለማሻሻል የሕግ ባለሙያዎች እየሰሩ ናቸው ሲል ኢኮኖሚስት መጽሔት ድረገጽ ላይ የወጣ ጽሑፍ አውስቷል። ይሁንና የለውጡ ሂደት ከቁጥጥር ውጭ እንዳይሆን ያሰጋል። ጠቅላይ ሚኒስትር አብይን ስልጣን ላይ ያወጣው ሕዝባዊ ተቃውሞ በርካታ ኢትዮጵያውያን መንግስቱን ሕጋዊነት ያለው አድርገው እንደማያዩ አሳይቷል ሲል ጽሑፉ አስገንዝቧል።
በኦሮሚያና በአማራ ክልል ያሉት በአስር ሺዎች የሚቆጠሩ የወረዳ ባለሥልጣኖች የተቀየሩ ቢሆንም የወጣቶቹን ተቃውሞ ሊቆጣጠሩ እንዳልቻሉ ጀዋር መሐመድ መግለጹን ዘገባ ወስቷል። በዚህ ምክንያትም ወጣት ወንዶች የጎበዝ አለቃነት ሚና እየተጫወቱ መሆናቸውን ኢኮኖሚስት ላይ የወጣው ዘገባ ገልጿል። ለኢትዮጵያ ለመረጋጋት ትልቅ አደጋ የሆነው በተለያዩ ዘሮች መካከል የሰፈነው ውጥረት መሆኑን ዘገባው አመላክቷል። አዋሳ ላይ በርካታ የወላይታ ተወላጆች በሕይወት በእሳት ተቃጥሎ እንደ ሞቱ ዘገባው ጠቁመዋል። 2500 የሚሆኑት አዋሳ ከሚገኙት መኖሪያ ቤቶቻቸው እንዲፈናቀሉ ተገደዋል። ካለፈው ሚያዝያ ወር አንስቶ አብዛኛዎቹ ጌዶዎች ቤት አልባ ሆነዋል።
ከቅርብ ጊዜያት ወዲህ በብዙ መቶ ሺዎች የሚቆጠሩ በኦሮሚያና በቤኒሻንጉል ጉሙዝ ድንበር አካባቢ ከመኖሪያቸው ተፈናቅለዋል። በያዝነው ዓመት ከ1.2 ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ለመሸሽ ተገደዋል። አንዳንዶቹ መሳሪያ እያከማቹ ናቸው። አንድ ባህር ዳር ያለ ወጣት ሰዎች በብዛት መትረየስ እየገዙ ናቸው ማለቱን ዘገባው ጠቅሷል። የትግራይ ወጣቶች ደግሞ መሳሪያና ስልጠና እንዲሰጣቸው ጥሪ እያቀረቡ ናቸው። ስለሆነም ትርምስና የሀገር መፍረስ ሊከተል እንደሚችል አንድ ባለሥልጣን ተናግረዋል ይላል በኢኮኖሚስት ላይ የወጣው ጽሑፍ። ይህን መሰረት በማድረግም ጠቅላይ ሚኒስትር አብይ ዲሞክራሲ ማለት ስርዓት አልበኝነት ማለት እንዳልሆነ ማሳየት ይኖርባቸዋል ሲል ኢኮኖሚስት ላይ የወጣው ጽሑፍ አስገንዝቧል።
ሮይተርስ የዜና አገልግሎት ደግሞ ኒጀር ከመኖሪያቸው የተፈናቀሉ ሰዎችን ለመጠበቅ ሕግ ማውጣቷን፣ ይህ ከአፍሪካ የመጀመሪያ መሆኑን ዘግቧል። አዲስ ሕግ የወጣው ግጭትን፣ በጎርፍ መጥለቅለቅንና ድርቅን ሸሽተው የተሰደዱትን ሰዎች ለመጠበቅና ለመርዳት የሚያስችል ብሔራዊ ሕግ ማውጣቷን ነው የአገሪቱ መንግሥትና የተባበሩት መንግሥታት ድርጅት ትላንት ያስታወቁት። መንግሥት እንደሚለው 174,000 የሚሆኑ ተፈናቃዮች በምዕራብ አፍሪካዊቱ አገር ይኖራሉ። አብዛኛዎቹ ተፈናቃዮች የተጠለሉትም ሙስሊም አማጽያን ከማሊና ከናይጄሪያ በሚሻገሩባቸው አካባቢዎች ነው። የአገሪቱ ብሔራዊ ሸንጎ አዲሱን ሕግ ባለፈው ሰኞ በሙሉ ድምፅ ማጽደቁን የሮይተርስ ዘገባ አውስቷል።
ይህ አሃዝ ግጦሽና ውሃ ፍለጋ ከመኖሪያቸው ውጪ የሚንቀሳቀሱትን እንደማያካትት የኒጀር የሰብአዊ ተግባርና የአስቸኳይ ጊዜ አያያዝ ሚኒስትር ለዋን ማጋጂ መናገራቸውን ዘገባው ጠቅሷል። ኒጀር በተጨማሪም በሊቢያ በኩል አውሮፓ ለመግባት ሲሉ ሊቢያ ታስረው ለነበሩት ስደተኞችም በሯን ክፍት አድርጋለች። እስካሁን ባለው ጊዜ የተባበሩት መንግስታት ድርጅት ከ2000 በላይ የሚሆኑ ስደተኞችን ከሊቢያ ወደ ኒጀር አሸጋግሯል ሲል ሮይተርስ የዜና አገልግሎት ላይ የወጣው ዘገባ አስነብቧል። አድማጮች፣ ዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
የመጨረሻው ቅንብር እሰጥ አገባ ነው። ኢትዮጵያውያንና ትውልደ ኢትዮጵያውያን በአውሮፓ የተባለው ቡድን የፍራንክፈርቱን የቆንስላ ጽሕፈት ቤት ይሞግታል። መንስኤ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአውሮፓ የሚኖሩ ኢትዮጵያውያንን በጎበኙበት ወቅት የአቀባበል ዝግጅትና መስተንግዶ ስህተት ነበረው የሚል ነው። አሉላ፣ ቀደም ሲልም ሁለቱን ወገኖች አነጋግረህ ነበር።
ትክክል ነው ሰለሞን፣ ሙግቱ ቀጠለ እንጂ አላበቃም። የማኅበረሰብ ቡድኑ ተወካዮች የቆንስላ ጽሕፈት ቤቱ በዚያ ቃለ ምልልስ ላይ ያለውንም ትክክል አይደለም፣ ስህተት ነው ይላሉ። ባጭሩ ጉዳዩን ለመደምደም አነጋግረናቸዋል።
ሙሉ ስሜ ምህረት አብ ሙሉ ጌታ ኃይሌ ይባላል። በፍራንክፈርት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ቆንስል ጄኔራል ነኝ።
ስሜ ስዩም ሀብተ ማርያም ነው። የሰብአዊ መብት ተከራካሪ እና አሁን ከቆንስላቱ ጋር በአለን ጉዳይ የኢትዮጵያውያንና ትውልደ ኢትዮጵያውያን ህብረት አውሮፓ የሚለውን ድምፅ ነው ማስተጋባ።
አመሰግናለሁ እንግዶች የሁለታችሁንም። ቀደም ብዬ እንደጠቆምኩት የልዩነታችሁ መሰረት በቅርቡ በፍራንክፈርት ከተማ የተካሄደው ጠቅላይ ሚኒስትር አብይ አህመድን ለመቀበል ይልቁንም ደግሞ ከእርሳቸው ጋር ለመወያየት በተካሄደው መድረክ ላይ ነገሮች የተካሄዱበትን መንገድ ባለመስማማት ነው። በተለይ የና አቶ ስዩም ወገኖች ቅሬታችሁን ያቀረባችሁት። እስኪ ባጭሩ ያሳሰቡን ያልተቀበልናቸው ያልተስማማንባቸው መሆን ያልነበረባቸው ያላችሁትን ስህተት ነው በሚል በጽሁፍ የላካችሁልን ባጭሩ ይግለጹልን። አቶ ስዩም
አመሰግናለሁ። አሉላ፣ አቶ አለባቸው ደሳለኝን በተመለከተ ካውንስለሩ አቶ መረሳብ የተናገሩት እንዲሁም የለንደን መልእክተኞች በአጠቃላይ በተመለከተ የተናገሩት ሙሉ በሙሉ ስህተት ነው። ከፍራንክፈርት በደረሳቸው ትዕዛዝ አምስት ሰው አምስት ጥያቄ እንዲያቀርብ የታዘዙት ወይም በፍራንክፈርት በወጣ ትዕዛዝ ነው። ከዛም በኋላ ያ ተቀይሮ ሁለት ጥያቄውን አንድ ሰው ያንብበውም ሲሉ እሺ ብለው ነው የተቀበሉት። የሚያሳዝነው ነገር እዛም ከደረሱ በኋላ መግባት አልቻሉም። አቶ አለባቸው ደሳለኝ ራሳቸው እንደገለጹት አቶ ምረታብን ባጅ መግቢያ በሚጠይቁበት ጊዜ ከለንደን ብሪታንያ ድረስ ተጉዘው እኔ ባጅ አዳይ አይደለሁም ብለዋቸው ነው እንደሄዱ የመሰከሩት እና በዛ በኩል ያቀረቡት ለሙሉ በሙሉ ስህተት ነው። እስከ መጨረሻው ድረስ የተሰጣቸውን ትዕዛዝ ነው የተቀበሉት እንጂ አምስት ሰዎች አንዳንድ ጥያቄ እናቀርብ ያሉት ስህተት ነው። ይህ ስማቸው ከኤምባሲው ተጽፎ የሚጠይቁት ጥያቄ በሙሉ ተልኮላቸዋል። ከዛ ቀጥሎ ደግሞ የፕሮግራሙ ቀጥታ መበላሸት ከጅምሩም ራሱ ላስተዋለ እንደዛ የሚሄድ የሚያስታውቅ አይነት ሁኔታ ነበር የነበረው። የተመረጡት ኮሚቴ የተባሉትም ሙሉ ለሙሉ መስራት የሚችሉትን መስራት አልቻሉም። ግን አቶ መረታብ ናቸው ለዚህ ሁሉ ዋናው ኃላፊ እና ከእሳቸውም ጀርባ ያሉት ያደራጁት ቡድን ሊኖር ይችላል አብሯቸው የሚሰራ ማለት ነው። ብዙ አዳዲስ ሰዎች ነበር ይታይ የነበሩት። ያ ነው ሪስፖንሲቢሊቲ መውሰድ ያለበት።
መልካም። አቶ ምህረት አብ በአቶ ስዩም በኩል የቀረበውን ተከታትለዋል። ምንድን ነው የእርስዎ መልስ? እንደምን ይመልሱታል?
እንግዲህ አቶ አሉላ ይሄንን ጥያቄውን በተመለከተ ጥያቄዎችን በተለይ ከለንደን የመጡትን ጥያቄዎች በተመለከተ አሁን አቶ ስዩም ያቀረበው የፈጠራ ወሬ ነው፣ ይቅርታ ይደረግልኝና ምናልባት ለቃላቱ እኛ እንደ አውሮፓ ሚስዮን እዚህ ሁለቴ ነው የተሰበሰብነው። ሰብሳቢያችንም ክብርት አምባሳደር ብርቱካን ነበሩ፣ ዲያቆን ዳንኤልም በተገኙበት ነው። እንደ ሚስዮን መሪዎች የተስማማ ነው ከእያንዳንዱ አገር አንዳንድ ጠያቂ እንዲላክ ነው። ይሄንኑ ለንደን ያለውም ኤምባሲ ኃላፊነቱን ይዞ ሄዶ እንዲያስፈጽም ነው የተነጋገር ነው። ይሄ ጥያቄን በሚመጣበት ሰዓት ከለንደን የመጡት አምስት ጥያቄዎች ናቸው። ጠያቄዎቹም አምስት ነው የነበሩት። ይህንን በይዘው በሚመጡበት ሰዓት የተነገራቸው የተሰጠን ኃላፊነት ከጊዜውም እጥረት አንጻር ለአንድ ጥያቄ አንዳንድ ሰው አንመድብም፣ ለአንድ ሀገር ለሚመጡ ጥያቄዎች አንድ ሰው ነው። በዛ አይነት ነው መድረኩም ላይ ሰዎቹ በሙሉ ወጥተው ጥያቄ ሲጠይቁ የነበረው እና በጽሁፍ እናንተ ጋር ደርሰዋል፣ ሌላም ሌላም ነገር ብለዋል አቶ ስዩም። በጽሁፍ ሊቀርብ ይችላል፣ ግን እውነታውን አይደለም። ጽሁፉም እውነታውን ይዞ መቅረብ ነበረበት። አሁን አቶ ስዩም ያቀረቡት ነገር ኮምፕሊትሊ ትክክል እንዳልሆነ መልሼ ማረጋገጥ ፈልጋለሁ። ይሄንን ማስረጃ ማግኘት ከተፈለገ ለንደን ካለው ሚሽን ማረጋገጥ ይቻላል። ከኮሚቴያችን ሰብሳቢም ከአዲስ አበባ ከክብርት ሚኒስትር ዴታውም ቢሆን ዲያቆን ዳንኤልም ደውሎም ሆነ ትብሎ ማረጋገጥ ይቻላል። ይሄ ምንም እኛ ምንደብቀው ውሸት አይደለም። አሰራሩ ይሄንን ይመስላል። ሌላው የተመረጡት ኮሚቴ የተባለው እኛ እንግዲህ ከጀርባ ከየት እንደመጡ የተባለውን ነገር አናቅም። አቶ ስዩም እነማንን ለማለት እንደፈለጉ አልገባንም። እኛ በወቅቱ ስራ ላይ የነበረው ባጅ ይዘው የነበሩ የኑሳን ኮሚቴ አባላትና የአካባቢ ኮሚቴ አባላት ናቸው። ከበስተጀርባ የነበረ ማንም ድርጅት ወይም ግለሰብ አልነበረም። ስራው በሙሉ የተሰራው በነበሩት በሚታወቁት አካላት ናቸው። እዚህ ፍራንክፈርት ብቻ ሳይሆን በየከተማው የኑሳን ኮሚቴ አባላት ተቋቁሞ ስራቸውን ሲያከናውኑ ነው የነበረውና እውነቱን ይዘን ብንናገር የተሻለ ይሆናል።
መልካም። አቶ ስዩም ለእርሶ ነው እድሉን የምሰጠው። አቶ ምህረት አብ ከጠቅላይ ሚኒስትሩ ጋር የመጡ ሁለት ስርዓቱን በማዘጋጀት ውስጥ የሚሳተፉ ሰዎችንም በዋቢነት ጠቅሰዋል፣ አምባሳደር ብርቱካንና ዲያቆን ዳንኤል ክብረትን። እርሶ በቅሬታ ካቀረቡት የተለየ ነው የሚሉትና ምን ይመልሳሉ? ይሄ አባባል ፈጽሞ የፈጠራ ነው፣ በፍጹም መሰረት የለውም ነው የሚሉት እንደሰሙት?
አዎ፣ በጣም አስገርቦኛል። እኔ የሰብአዊ መብት ተከራካሪ ነኝ። ማስረጃ ካልሆነ በስተቀር ፈጥሬ እንኳን አላውቅም። ምናልባት ዲፕሎማቶች አንድ ሊጠቀሙ ይችሉ ይሆናል። እዚህ ላይ ማለት የምፈልገው ወይዘሮ ብርቱካን እንደተባበሩ እኔም ማስረጃ አለኝ። እንደውም ከየለንገሩ እንዳሊጌሽን ያገዟቸው ነው የማውቀው። ብዙም ሰዎች ሲያመሰግኑ ሰምቻለሁ። እዛ ላይ አይደለም ጥያቄ ያለው፣ ግን እዚህ በዋናነት ሁሉን ነገር ብዙ ኃላፊነት ወስደው ይሰሩ የነበሩት አቶ ምህረት አብ ናቸው። እና ሁለተኛ ከጀርባ ያሉ ሰዎች ወይም ቡድን በሚባልበት ጊዜ ብዙ ነገር እንደታየው እሳቸው ያደረጉት ነገር ነው። መጨረሻ ላይ ግን ሌሎቹም አብረው እንደተካፈሉ አድርገው ነው ለማቅረብ የሞክሩት። ስለዚህ ሙሉ ኃላፊነት መውሰድ እና ይቅርታ መጠየቅ፣ ለዛም ኃላፊነት መውሰድ ያስፈልጋል። ለምሳሌ የሀገር ሀብት አውዳሚ በሆነ ሁኔታ በመጀመሪያ ብዙ ኢትዮጵያውያኖች በማታ ላይ ለሁለተኛ ጊዜ ከጠቅላይ ሚኒስትሩ ጋር ለመገናኘት ፕሮፌሽናል እዚህ ያሉ ከአውሮፓ የመጡ ዳሊጌሽኖች ፈልገው ነበር። ያ ጥያቄ ብዙ ጊዜ ቀርቦ ነበር። ያ እንደሌለ በተደጋጋሚ ተነግሮ የሀገር ሀብት አውዳሚ በሆነ መልኩ በጣም ውድ የሆነ ሆቴል ፍራንክፈርት ውስጥ ፍራንክፈርተር ሆፍ 5 ነው 6 ስታር ነው የራት ግብዣ ተደርጎ ቲኬት ሁሉ የእርሶ ሹፌር ነበር የሚያድለው። ለዚህ በቂ ማስረጃ አለ። የግብዣ ወረቀቱንም ለቮይስ ኦፍ አሜሪካ ልክ ያለው። ወደ ኋላ ትንሽ መለስ ስብል ግን የለንደኑ ኤምባሲ ላሉት እሱንም ማስረጃ የጥያቄዎቹ ስም ከእናንተ ጋር የወጣውን ከነ ማስረጃው በቪኦኤ እጅ ይገኛል እና የለንደኑም ኤምባሲ ከዚህ የተለየ የሚያረጋግጠው የለም። ወደ ፍራንክፈርት ስመለስ ግን ይህን ሁሉ ውሳኔ ያደረጉት እርስዎ ኖት። እንደዚህ አይነት ውድ ሀብት የሀገር ሀብት ፈሶበት ውድ ሆቴል ተከራይቶ የራት ግብዣ ከሁሉ ከአቀነባበሩ ጀምሮ ጠቅላይ ሚኒስትሩ በዛ ላይ አልተገኙም። ከስሮ ነው የቀረው። ማን እንደሚከፍለው ብናውቅ ሁሉ ደስ ይለናል። እኔን የጠቀስኩበት ምክንያት በአንድ በኩል እንዴት የሀገር ሀብት እንደሚወድም፣ ሁለተኛ ሁሉን ነገር እርስዎ ይመሩት እንዴት እንደነበረ። ኮሚቴ የሚባለው እንደተቀጥላ ነው እንጂ ለፉ እንጂ ሰዎቹ ትላንት በሰጡትም ፕሬስ ኮንፈረንስ በሌላ ሚዲያ እንደተመለከትኩት ወደ እነሱ እየመሩ ኳሱን እያቀበሉ እነሱ ነበሩ መልሰጡ የነበሩት እና ብዙዎቹም አልተዋጠላቸውም እና ኮሚቴው ምን እንደሆነ ሁላችንም ስለምናውቀው በፊት ለፊት ወጥተው ለተሰራው ነገር ሙሉ ኃላፊነት ወስደው ይቅርታ ቢጠይቁ ነው የሚሻለው። ይሄን ነው የምነግሮት።
አቶ ምህረት
ጥሩ ነው። አይ ዶንት ነው አቶ ስዩም ከምን ተነስተውን የአይነት እንትኖችን የሚያቀርቡት ያሉት ነገሮችን ወደ ሀቅ ወስደናቸው ብናወራው ነው የሚሻለው እና ከእኛ ጀርባ ማንም አልነበረም። ይሄንን እንደገና አስረግጬ ለመናገር ፈልጋለሁ። ማንም ከጀርባ በግለሰብም በድርጅትም የነበረ አካል የለም። ስራው በሙሉ ሲሰራ የነበረው በነበረው በተቋቋመው ኮሚቴ ነው። ሌላው አሁን መጨረሻ ላይ ያነሱት በኢሳት ላይ የተካሄደ ኢንተርቪው ነበረ ከአስተባባሪ ኮሚቴ አባላት ጋር፣ እሱን ነው እሳቸው የሚጠቅሱት። እርስዎ ኳሱን እየወረወሩ እነሱ ሳያምኑበት አሉ። እንግዲህ አሁን ጊዜው ተለወጠ ነው። እዛ ላይ ኢንተርቪው ሲሰጡ የነበሩት ከዚህ በፊት ኢትዮጵያን በመቃወም እዚህ ውጪ በተቃዋሚነት ሲንቀሳቀሱ የነበሩ አቶ ስዩም ራሳቸው የሚያውቋቸው የሃይማኖት አባት የሃይማኖት መሪዎች የሆኑ ሰዎች እንዴት አድርጌ እኔ ሳያምኑበት ላስገድዳቸው እንደምችል እና በእኔ ተገደው ሳያምኑበት መልስ ሲሰጡ ያየ ሰው ይፈርዳል። ይሄ ልቦናና ማስተዋል ላለው ሰው ኢንተርቪውን የኢሳትን ኢንተርቪው አይቶ እውነት እነዚህ ሰዎች ሳያምኑበት ነው ወይ መልስ የሰጡት በእኛ አስገዳጅነት ወይም እኛ ኳሱን ወደ እነሱ ወርውረን ነው የሚለው።
አድማጮች፣ ክርክሩ ተጋግሎ ይቀጥላል። ሰዓቱ አለቀ። አሁን የፕሮግራም ማሳሰቢያ
አዴፓና ኦዴፓ ስትስማሙ ስልጣን በተመለከተ እንዴት ነበር? እንዴት ይሄድ? አዴፓና ኦዴፓ ወይም ደግሞ የወቅቱ ባህሪና አመራሮች እና የወሌላ አመራሮች የለውጥ እንዲመጣ ተስማማ ነው? ስልጣን እንዴት
ዩናይት ስቴትስን በመጎብኘት ላይ የሚገኙት የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው ናቸው። ሰማችኋቸው። በነገው ምሽት ጠብቋቸው። በእኛ በኩል አበቃን። ሰላም፣ ደህና ደሩ። ትግርኛ ይቀጥላል።